በጌታ በኢየሱስ ክርስቶስም ሰላም እላለሁ። ባለፉት ተከታታይ ትምህርቶች እስከ 15 መቀጠላችን ይታወሳል። በዚያም እግዚአብሔር በጥንት ዘመን የሰው ልጅ ከፈጠረበት ጊዜ ጀምሮ ከዛም ደግሞ ጌታ እግዚአብሔር ከባሪያው ከአብርሃም ከልጁ ከይስሐቅ ከያዕቆብም ጋር ቃል ኪዳን ከገባበት ጊዜ ጀምሮ ህዝቡን በታላቅ ክብሩ በባርነት በቆዩበት ጊዜ በቃል ክዳኑ መሰረት ሊያወጣቸው ያደረገው ታላላቅ ነገሮችን አይተናል። በተለይም በባርነት ምድር በቆዩበት ጊዜ የህዝቡን ጩኸት ሰምቶ እግዚአብሔር ድንቅ የሆኑ ተአምራትን እንዳደረጉ እነዚህ ነገሮች በነዛ በተከታታይ ክፍሎች አይተናል። እግዚአብሔር ታማኝ አምላክ መሆኑንም ብዙ በዚህ ነገር ላይ ብዙ ነጥቦችን አንስተናል። ከዚሁም ጋር ዋናው ሀሳብ እግዚአብሔር በጥንትም ይሰራ ነበር፣ በሐዋርያ ዘመን የሚሰራ ነበር፣ በእኛም ጊዜ ደግሞ ይሰራል፣ የእግዚአብሔር መንፈስ ይሰራል የሚለውን ሀሳብ ነው። እግዚአብሔር ጥንት ይሰራ የነበረው ዛሬም ይሰራል የሚለውን ሀሳብ የማዕከላዊ ሀሳብ ወስደን ማለት ነው። በዚህም እግዚአብሔር ህዝቡን እስራኤልን እንዴት እንዳወጣ አይተናል። ከዛም በመጨረሻ አብረው ተስማምተው የሚጓዙበትን ህዝቡም ማድረግ የሚገባውን እግዚአብሔር ለሙሴ በሲናይ ምድረ በዳ በሲናይ ተራራ ላይ ህጉን እንደሰጠ አይተናል። እነዛን አስርቱ ትእዛዛት ከእነሱም ጋር የሚኖረው ክዳን የሚጠበቀው እግዚአብሔር እርሱ የሰጣቸው እነዚህ ነገሮች ሲጠብቁ እንደሆነ እግዚአብሔር አስረግጦ መናገሩንም አይተናል። በዚህም መሰረት እነዛን ነጥቦች አንስተን ተነጋግረናል። እነዚህን አታድርጉ፣ እነዚህን ደግሞ አድርጉ ያላቸውን ማለት ነው። በጣም የሚገርም ነገር የሰው ልጅ ያንን ሁሉ ታምራት ቢያይም ደካማ መሆኑን የእግዚአብሔር ቃል ይመሰክራል። በቃሉ ውስጥ እናያለን ማለት ነው። እነዚህ ነገሮች የማይፈቀዱ ነገሮችን ለምሳሌ ጣዖትን ብታመልኩ፣ ዝሙት፣ መግደል፣ ስርቆት ብሎ እነዛን አስርቱ ትእዛዛት እነዚህን ብትተላለፉ ከኔ ጋር ልትስማሙ አትችሉም ብሎ እግዚአብሔር ታላቅ ማስጠንቀቂያ ሰጥቶ በረከትን ከማስጠንቀቂያ ጋር ነው የሰጣቸው ማለት ነው። እስከ ታዘዛችሁ ደግሞ የምድርን በረከት ትበላላችሁ፣ እኔም የሚሰጣችሁን ማርና ወተት የሚታፈሰውንም ሀገር ትገባላችሁ፣ በዛም ትባረካላችሁ፣ ትበዛላችሁ ብሎ ነበር የተናገረው። ያንን ሁሉ ዝም ብሎ በቃል ሳይሆን ከሰማይ በሆነ ታላቅ ታምራት ነበር ያንን የገለጸው። ያንንም ሁሉ ገልጸው ግን ድካም ሲያዩ ያንንም ሁሉ አይተው ከጌታ ጋር እየተጓዙ ደግሞ አንዳንድ ጊዜ ሲያበላሹ ይመለከታል። ይህ የሚያሳየው ምንድን ነው? የሰው ልጅ ደካማ መሆኑ። የሰው ልጅ ደካማ ስለሆነ ሁል ጊዜ ራሱን በእግዚአብሔር ጸጋ፣ በእግዚአብሔር ክብር እያየ መሄድ ያለበት ነው። ተኩራርቶ በዚች ምድር ላይ መኖር እንደማይቻል ነው። ብዙ መጥፎ ሀሳብ ይመጣል። ሰይጣንም ሀሳብን ይወረውራል። ስጋችን ደካማ ስለሆነ የእግዚአብሔርን ፈቃድ የሚቃወመውን ነገር ይዞ ይመጣል። ዓለምም ደግሞ የምታታልላል የሆነ ያለ ነገር ይመስለናል። ከዚህም የተነሳ የእግዚአብሔርን ሕግ ወደ መተላለፍ ይሄዳል። ስለዚህ በዚህ ነገር ላይ እንግዲህ በጣም መጠንቀቅ እንደሚገባል ነው። በተለይ እዚህ ላይ ሙሴ ወደ እግዚአብሔር ተራራ ወደ ሲና ተራራ በሄደ ጊዜ የእስራኤል ልጆች ብቻ ያደረጉት በጣም የሚያስደንቅ ነገር ነው። ይሄ በኦሪት ዘፍጥረት ምዕራፍ 32 ላይ ያለው ሲሆን ስላለ ቁጥር 1 ጀምሮናል። ህዝቡ ሙሴ ከተራራ ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ስራልን አሉት። አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁም ጆሮ ያሉትን የወርቅ ቀለበቶች ሰብራ ብላችሁ አምጡልኝ አላቸው። ህዝቡ ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸው ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክትህ ናቸው አላቸው። አሮንም ባየው ጊዜ መሰዊያን በፊቱ ሰራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ። በነጋው ማልደው ተነስተው የሚቃጠል መስዋዕት ሰው የደህንነትን መስዋዕት አቀረቡ። ህዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። እግዚአብሔርም ሙሴን ከግብፅ ምድር ያወጣው ህዝብ ኃጢአት ሰርተዋልና ሂድ ውረድ፣ ካዘዛቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው ሲል አሉ ሲል ተናገረው። እግዚአብሔርም ሙሴን እኔ ይህን ህዝብ አየሁት፣ እነሆ አንገተ ደንዳና ህዝብ ነው። አሁንም ቁጣዬ እንዳቃጥልባቸው ቁጣዬም እንዲቃጠልባቸው እንዳጠፋቸው ተወኝ። አንተንም ለታላቅ ህዝብ አድርግሃለሁ አለው። ሙሴም በእግዚአብሔር በአምላኩ ፊት ጸለየ አለው። አቤቱ ቁጣህ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣኸው በህዝቢ ላይ ስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገድላቸው ከምድርም ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከማህቲ ተመለስ፣ ለህዝብም በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይችንም የተናገሪዋትን ምድር ሁሉ ለዘራችሁ ይሰጣሉ፣ ለዘላለምም ይወርሷታል ብልህ በራሴ የማልላቸውን ባሪያዎችን አብርሃምንና ይስሐቅን እስራኤልንም አስብ። እግዚአብሔርም በህዝቡ ላይ ሊያደርግ ስላሰበው ክፋት ራራ ይላል። እንግዲህ ተመልከቱ፣ እስከ ቁጥር 14 አሁን ያነበብኩት ያንን ሁሉ ታላላቅ ነገርን ያየ ህዝብ፣ ያንን ድንቅ የእግዚአብሔርን ስራ ያየ ህዝብ ዛሬ በዚህ መልክ ደግሞ እጅግ በጣም ከፍተኛ ስንፍና ሲያደርግ እንመለከታለን። እንግዲህ ጣዖትን ለማንም አትስገዱ ብሎ አስቀድሞ በአስርቱ ትእዛዛት ውስጥ በመጀመሪያ አንዱ ትልቁ ማስጠንቀቂያ የሰጠበትን ያንን ታላቁ ነገር ያንን ታላቁ ህግ ጣሱ። ይህንን ሁሉ ታምራት አድርጎ ያወጣቸውን እግዚአብሔርን በዚህ መልክ ተላለፉት። እግዚአብሔርም ተቆጣ። በጣም የሚገርመው ነገር በዚህ ላይ አሮን ደግሞ እንደዚህ ማድረጉ ይገርማል። ምናልባት ፈርቶ ይባ እንዳይገሉት ፈርተው ሊሆን ይችላል ይመስለኛል። ምክንያቱም አንዳንድ ጊዜ ሙሴንም እሱንም ሊገሉት የተነሱበት ሁኔታ ስለነበረ፣ አሁን ደግሞ ሙሴም ከነሱ ጋር አይደለም እና ብቻውን ነው እና እነሱ ያሉትን አደረገ። አነጋገሩም ይዚ እንዴት እንደዚህ አደረግ ስል እንደዚህ አደረጉ የሚል ነገር ይናገራል። ስለዚህ ምን ያህል የሰው ልጅ ደካማ መሆኑን እንመለከታለን። ምን ያህል ማስተዋል የሚጎለው እንደሆነ እንመለከታለን ማለት ነው። ይሄ በጣም በጣም አሳዛኝ ነው። ግን የሙሴ ምላሽ ደግሞ አታጥፋ፣ ምን ያህል እግዚአብሔር ማስተዋልና ጥበብን እንደሰጠው ይህ ሰው እንመለከታለን። ምን ያህል የርኅራኄ ልብ እንዳለው እግዚአብሔርን ራሱን በተናገረው በቃል ኪዳኑ ያዘው። አታጥፋ አታጥፋ፣ እንደዚህ ብለህ እኮ ተናግረሃል። ለአብርሃም ለይስሐቅና ለያዕቆብ የገባውን ቃል ኪዳኔን እንዴት ያንን ሽሬ እንዴት አጠፋቸዋል? በራሴ የሚለው የለም። እኔ ደግሞ ሌሎች ግብጾች ሌሎቹም አሁን ይህንን ሲሰሙ ለክፋት ነው ያወጣቸው እንጂ መጀመሪያም ለበጎ አይደል ይላሉ። ይሄ ሁሉ እንዳይሆን ነው ለህዝብ ራራል። የሙሴንም ጥያቄ እግዚአብሔር ሲቀበለው እንመለከታለን። እንዲህ አይነት መሪ፣ እንዲህ የሚራራ መሪ እግዚአብሔር በዘመናችን በሆነ ጊዜ ይስጣል። በቤተ ክርስቲያን በምድር ላይ እንዲህ አይነት መሪ ለህዝብ ከራሱ በላይ ህዝብን የሚወድ ማለት ነው። እንዲያውም ሙሴ አሁን ቀጥሎ ሲናገር ምንድን ነው የሚለው? ሙሴም ተመለሰ፣ ሁለቱንም የምስክር ጽላቶች በእጁ ይዞ ከተራራው ወረደ። ጽላቶቹ በዚህና በዚያ በሁለቱ ወገን ተጽፎባቸው ነበር። ጽላቶቹ የእግዚአብሔር ስራ ነበሩ፣ እግዚአብሔር የጻፋቸው ማለት ነው። ጽፈቱም በጽላቶቹ ላይ የተቀደደባቸው የእግዚአብሔር ጽፈት ነበር፣ እግዚአብሔር ራሱ ነበር የጻፈው ማለት ነው፣ ጽላቱ ላይ ማለት ነው። ኢያሱ እልል ሲሉ የህዝቡን ድምፅ ሰምቶ ሙሴን የሰልፍ ድምፅ በሰፈሩ ውስጥ አለ አለው። እርሱም ይህ የድል ነሾች ወይም የድል ተነሾች ድምፅ አይደለም፣ ነገር ግን የዘፈን ድምፅ ይሰማለሁ አለው። ሙሴ ነው እንደዛ ምለው፣ ምክንያቱም አስቀድሞት በተራራ ላይ እያለ እግዚአብሔር ተናግሮ ስለነበረ ይህንን ኢያሱ አያውቀውም። የእርሱ ባሪያ የእርሱም ምክትል ሆኖ ከስሩ አገልግሎቱን እየተለማመደ ያለው ማለት ነው፣ ኃላፊነቱን እየተለማመደ ያለው ማለት ነው። ሙሴ ስለሚያውቅ ይሄ የድልነሾች ድምፅ አይደለም፣ የዘፈን ድምፅ ነው፣ እግዚአብሔርን የመበደል ድምፅ ነው ማለቱ ነው። እንዲሁም ሆነ ወደ ሰፈሩ ሲቀርብ ጥጃውንም ዘፈኑንም አየ። የሙሴን ቁጣ ተቃጠለ፣ ጽላቶቹንም ከእጁ ጥሎ ከተራራው በታች ሰበራቸው። እግዚአብሔር የእግዚአብሔርን ጽላቶች ማለት ነው፣ ተቆጥቶ ማለት ነው፣ ሰበራቸው። የሰሩትንም ጥጃ ወስዶ በእሳት አቃጠለው፣ እንደ ትቢያም እስኪሆን ድረስ ፈጨው፣ በውሃም ላይ በተነው፣ ለእስራኤልም ልጆች አጠጣው። ይህንን ማለት ነው፣ እስከዚህ ድረስ ነው ጠው። ሙሴም አሮንን ይህን ታላቅ ኃጢአት ታመጣበት ዘንድ ይህ ህዝብ ምን አደረገ አለው። አሁን አሮንንም እየወቀሰው ነው ማለት ነው። አሮንም እንዲህ አለ፣ ጌታዬ ሆይ ቁጣ አይቃጠል፣ ይህ ህዝብ ክፋትን እንድወድ አንተ ታውቀዋለህ። ቀደም ብሎ ልምድ አላቸው ማለት ነው። ከዚህ በፊትም ተናደሩ ሊወግሯቸው፣ ሁለቱንም ሊወግሯቸው ሊገድሏቸው ነበር። ያንን አሁን እያስታውሰው ነው ማለት ነው። እነሱም ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና በፊታችን የሚሄዱ አማልክት ስራልን አሉ። እኔም ከእናንተ ወርቅ ያለው ሰው ከእርሱ ሰብሮ ያምጣልኝ አሏቸው። ሰጡኝም፣ በእሳትም ላይ ጣልሁት፣ ይህም ጥጃ ሆነ፣ ይህም ጥጃ ወጣ። ይሄ ነው ፈሪቼ ነው፣ ያው መፍራቱን ነው የሚያሳየው። እሱም አሁን በለበጣ ነው። እናንተን ያወጣችሁ መጀመሪያም ያለው ምንድን ነው? ከግብፅ ምድር ያወጣችሁ ይሄ ነው። ይሄ ለመጣ ንግግር ይመስላል። የአሮንም ንግግር ትክክል አለመሆናቸውን ግን ያንን ደግሞ በአድርጉ እንደሚገሉ ስላወቀ ፈርቶ እንዳደረገ ነው የሚታየው ማለት ነው። አሁን ይህንን ነው እየተናገረ፣ እውነቱን ነው ደግሞ ለሙሴ የተናገረው። እንደዛ አሉኝ አደረግኩታል። ሙሴም ገብቶታል ማለት ነው። ቁጥር 25 ላይ ሙሴም በጠላቶቻቸው ፊት እንዲነውሩ አሮን ሽድ ለቋቸዋልና ህዝቡ ሽድ እንደተለቀቁ ባየ ጊዜ በሰፈሩ ደጅ ቆሞ የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። የሌዊም ልጆች ሁሉ ወደ እርሱ ተሰበሰቡ። እርሱም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የእናንተ ሰው ሁሉ ሰይፉን በወገኑ ላይ ይታጠቅ፣ በሰፈሩም ውስጥ በዚህና በዚያ ከበር እስከ በር ተመላለሱ። የእናንተም ሰው ሁሉ ወንድሙን ወዳጁንም ጎረቤቱንም ይግደል አላቸው። እንግዲህ ተቆጥቶ እንዲገድላቸው ማለት ነው። እነዚህ የሌዊ ወገኖች ተለይተው መጡት። የሌዊም ልጆች ሙሴ እንዳለ ያደረጉ፣ በዚያን ቀን ከህዝቡ 3000 ሞቱ፣ 3000 ተገደሉ ማለት ነው። ሙሴም ዛሬ በረከትን እንዲያወርድላችሁ እያንዳንዳችሁ በልጃችሁና በወንድማችሁ ላይ ዛሬ እጃችሁን ለእግዚአብሔር ቅዱስ አድርጉ አለ። እንግዲህ ተቆጥቶ ከህዝቡ 3000 ተገደሉ ማለት ነው። የበለጠ ከነ ዘሩ ሳይቀር እኮ ሊጠፋ ነበረ። ግን እነዚህ ደግሞ አሁን በሚመለሱበት ስሜት ውስጥ ያሉ አይደለም። በኃጢአት እየጨፈሩ ናቸው። ፈጽሞ አስነዋሪ በሆነው ስሜት ውስጥ ናቸው ያሉት። መሰለ። ሙሴም ገብቶታል ይሄ ሁኔታ። አሮን ሲድ ለቆት አሮን መቆጣት ነበረበት፣ እንደዚህ ማድረግ አልነበረበትም። እነሱ የሚሉትን ከማድረጉ በፊት ይሄ ጥፋት ነው፣ ይሄ ችግር ያመጣል ብሎ መናገር ነበረበት። ያንን ብሎ ያንን ሳይል ነው እነት በቃ እንግዲህ እነት ፈልጋቸዋል ዛ ብሎ እነሱ ያሉትን አደረግ። በዚህም ነው አሮን ህዝቡን ልክ ለቋቸዋልና ነው የሚለው። እንግዲህ እግዚአብሔርን አለመታዘዝ ሞትን ያመጣል። እዚህም አሁን 3000 የሚያክል ህዝብ በሰይፍ ስለት ሲሞት ሲወድቅ ይሄ መቼም እጅግ በጣም የሚያሳዝን ነገር ነው። ግን ያንን ካደረጉ በኋላ እንደገና ደግሞ ሙሴም ሲጽፈት ነው የሚመለከት፣ ዛሬ በረከት እንዲያወርድላችሁ እያንዳንዳችሁ በልጃችሁና በወንድማችሁ ላይ ዛሬ እጃችሁን ለእግዚአብሔር ቅዱስ አድርጓል፣ የገደላችሁ በተደራታችሁ ቀድሱ። ያ ባይሆን ኖሮ ደግሞ ህዝቡ በሚመለስበት ሁኔታ ያለ አይመስል በከፍተኛ ኃጢአት ዳንካ ውስጥ ያለ ነው እንዳለ ነው ታየው። እንግዲህ የሰው ልጅ ይህን አይል ደካማ ነው። ይህን ሁሉ አይቶ በመጨረሻ ደግሞ እንዲህ አይነት ምግዳ መስራት ያው ከሰማይ የተሰጠውን ህግ በጣም በሚያስደንቅ ሁኔታ ስንት ታምራትን አድርጎ የረዳቸውን አምላክ ባለማስተዋል የጣዖት አማልክት ከዚህ በፊት በግብጽ መከራና ግፍ ይፈጽሙባቸው የነበሩት ግብጽ ሰዎች የሚያመልኩት አማልክት እርሶችንም ከነዛ ከዚህ ከደረሰባቸው ሁኔታ ያላዳ ነው። አሁን እሱ አምላካችን ነው ብለው እንዲ ከማድረግ ይሄ እግዚአብሔር በእውነት እጅግ በጣም መዳፈር ነው። እና መጨረሻም ደግሞ እነሱ ሲቀጡ እንመለከታለን። እንግዲህ ሁል ጊዜ አለመታዘዝ ቅጣት አለው። እግዚአብሔር በመታዘዝ ነው ህዝቡን ከማንም ጋር ብኖር በአሁኑ ጊዜ እግዚአብሔር ያለው ግንኙነት ከመታዘዝ ጋር የተያዘ ነው። ካልታዘዝን ይሄ አይነት ቁጣ አለ። በተለይም የእግዚአብሔርን ህግና ፈቃድ አውቀን የእግዚአብሔርን ህግ መታዘዝ ደግሞ እጅግ በጣም ከባድ ነው። በእግዚአብሔር ፊት ቁጥር 30 ላይ ጊዜ ነው በነጋው ሙሴ ለህዝቡ እናንተ ታላቅ ኃጢአት ሰርታችኋልና አሁንም ወደ እግዚአብሔር እወጣለሁ፣ ምናልባትም ኃጢአታችሁን አስተሰርይላችኋለሁ አላቸው። ሙሴም ወደ እግዚአብሔር ተመልሶ ወዮ እነዚህ ህዝብ ታላቅ ኃጢአት ሰርቷል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁንም ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጸሐፊያው መጽሐፍ እባክህን ደምስሰኝ አለ። እነዚህን ኃጢአታቸውን ይቅር የማትል ከሆነ እኔን ከሕያው መጽሐፍ ደምስሰኝ አለ። እንዲህ አይነት ጥልቅ ፍቅር መሪነት ማለት ይሄ ነው። የሚገርም ነው። እግዚአብሔርም ያውቋል፣ ሙሴም ህዝቡ እንደበደለ ቀደም ብሎም ሰምቷል ከእግዚአብሔር። አሁንም ደግሞ በአይኑ አይቷል። አሁን ለእግዚአብሔር ራሱ መልሶ እየተናገረ ነው። ይህ ህዝብ ታላቅ ኃጢአት ሰርቷል፣ በድለዋል፣ ይቅር በላቸው። ይቅር የማትል ከሆነ እኔ ደምስስ፣ እኔን ከጻፍኸው መጽሐፍ ግባት ደምስ ሰይፍ አለ። እግዚአብሔርን ሙሴን የበደለኝን እርሱን ከመጽሐፌ እደመስሳለሁ፣ አንተን አይደለም የበደለኝን ትእዛዝን እምቢ ብሎ የፈጸመውን እደመስሳለሁ እንጂ አንተን አልደመስስም እያለ ነው። አሁንም ሂድ፣ ይህንም ህዝብ ወደ ነገሬው ምራ፣ እነሆ መላኬ በፊቱ ይሄዳል። ነገር ግን በሚጎበኝበት ቀን ኃጢአታቸውን አመጣባቸዋለሁ አለ። አሮን የሰራውን ጥጃን ስለሰሩ እግዚአብሔር ህዝቡን ቀሰፈ። እንግዲህ እንዲህ ነው። አንድ ጊዜ ዳዊት በሰራው ኃጢአት ምክንያት እግዚአብሔር የእስራኤልን ህዝብ መቅጣት ጀምሮ ነበር። ወደ እግዚአብሔር ዳዊት ስትጸልይ ይሄ ህዝብ ምን አደረገ? እኔንና የአባቴን ቤት አጥፋ እንጂ አለ። እግዚአብሔር ግን የዳዊትን ልብ ስለሚያውቅ ያንን አላደረገም። ጌታ እግዚአብሔር በመጨረሻም ለእስራኤል ሕዝብ ምሕረትን ዳዊትን በመደምሰስ ፈንታ ለዳዊት እግዚአብሔር ልቡ ሩሩ ነበር። የልብ ቅንነት ላላቸው ሰዎች እግዚአብሔር ይራራል። እግዚአብሔርን የሚፈሩትን እግዚአብሔርን የሚያከብሩትን ሰዎች ቢወድቁ ቢሳሳቱ እንኳን በነሱ ላይ አይጨክንም። ምክንያቱም ለመመለስ አያስቸግሩትም። እንዳጠፉ ሲያውቁ በእግዚአብሔር ፊት በትሕትና ስለሚወድቁ በኃጢአታቸው ስለማይከራከሩ እነሱን በእነሱ ላይ እግዚአብሔር አይጨክንም። እዚህ ላይ ሙሴ ትሁት ሰው ነው፣ ቅን ሰው ነው። እግዚአብሔርን ሀሳብና ፈቃድ ሰምቶ እስከ መጨረሻው እየሄደ ያለ ነው። የማይመስለውን ግን እግዚአብሔርን ፊት ለፊት ከመጠየቅ የማይመለስ ሰው ነው። እግዚአብሔርም ደግሞ ይህንን ማንነቱን አክብሮለታል። ልክ ዳዊትንም እንደዚሁ ዳዊትን በመደምሰስ ፈንታ እግዚአብሔር መልአኩን ልኮ የእስራኤል ሕዝብ ላይ ሰይፉን የመዘዘው መልአክ እንዲቆም፣ የሞት መልአክ እንዲቆም ሲያደርግ ነው የምንመለከተው። ልክ እንደዚህ ማለት ነው። እኔን ከሕያዋን ከጻፍከው መጽሐፍ ደምስሰኝ አለው። ይሄ ነው እንግዲህ ርኅራኄ ማለት፣ ይሄ ነው ፍቅር ማለት። ኢየሱስ ክርስቶስ ለዓለም ኃጢአት፣ ለዓለም ሰዎች፣ ለሰው ልጅ ለሰው ልጅ ኃጢአት ከዘላለም ሞት ሊያድን እንደ ሞተ ልክ ያንን ያህል ነው። አሁን እዚህ ላይ የሙሴም ውሳኔ ይህንን ህዝብ ከምትደመስስ ይህን ደምስሰኝ፣ አቃቅፋቸው፣ እራራላቸው ነው የሚለው። እሱን ከሚደመስስ እግዚአብሔር ለእነሱ እራርቶ ሌላ የመዳኛ መንገድ ያበጀ እንመለከታለን። ልክ ኢየሱስ ክርስቶስም አሁን በእነዚህ ይህ ሙሴ በእግዚአብሔር ፊት እጅግ በጣም የከበረ ትልቅ ሞገስ ያለው ሰው ነው። የእግዚአብሔር ባሪያ ሙሴ እየተባለ በመጽሐፍ ቅዱስ ውስጥ ብዙ ቦታ ይነገራል። በእግዚአብሔር ፊት እጅግ በጣም የከበረ ሰው ነው። እግዚአብሔር አከበረው፣ ጸሎቱንም ሰማው ማለት ነው። ምዕራፍ 33 ከቁጥር 1 ጀምሮ እንደዚህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ሂድ ለአብርሃምና ለይስሐቅ ለያዕቆብም ለዘሪ ይሰጣታለሁ ብዬ ወደማልባት ምድር ወተትና ማርም ወይ ወደምታፈሰው ምድር አንተ ከግብፅ ምድር ካወጣው ሕዝብ ጋር ከዚህም ውጣ። አንገተ ደንዳና ሕዝብ ስለሆነ በመንገድ ላይ እንዳላጠፋ እኔ በአንተ መካከል አልወጣምና በፊትም መልአክ ይሰዳለሁ። ከነዓናዊውን፣ አሞራዊውን፣ ኬጢያዊውን፣ ፌርዛዊውን፣ ኤዊያዊውን፣ ያቡሳዊውን አወጣልሃለሁ። ህዝቡም ይህን ክፉ ወሬ ሰምተው አዘኑ። በፊት እግዚአብሔር ራሱ ከነሱ ጋር ነበር። አሁን ግን እኔ ከመጣው በእነዚህ መካከል ኃጢአት ተገኝቷልና አለመታዘዝ ተገኝቷልና ያውም እጅግ በጣም ታላቅ የእግዚአብሔርን ክብር የሚነካ ነገር ይህንን ድንቅ ስራ የሰራውን የዘላለምን አምላካችሁን ትታችሁ ለሌላ አምልካችኋል፣ እኔን ደፍራችኋል፣ በእኔ ምትክ ሌላ የማያድነውን አምላክ አምልካችኋል፣ አዝኖባችኋል። እግዚአብሔር በቃ በጣም እግዚአብሔር ውስጡ በእነሱ እጅግ ማዘኑ ነው የሚያሳየው። እኔ ከወጣው ትጠፋላችሁ፣ ስለዚህ መልአክ እልካለሁ ነው ብለው ትገባላችኋል። ግን ህዝቡ ይህንን ሲሰማ ደነገጠ። እንግዲህ አለመታዘዝ ሁል ጊዜ ጥፋት አለው። ጥንትም ጥፋት በእስራኤል ልጆች መካከል ጥፋት ነበረ። ከፍተኛ ሞትን አምጥቷል፣ መዋረድን አምጥቷል፣ በጠላቶቻቸው መሸነፍን አምጥቷል። እጅግ በጣም መዋረድን እና የመጨረሻ ጉስቁልነት አምጥቷል። ኃጢአት፣ አለመታዘዝ፣ ለእግዚአብሔር አለመታዘዝ፣ ያውም እያወቁ አለመታዘዝ። እያወቁ እኮ ስላልታዘዙ እኮ ነው እግዚአብሔር በህዝቡ ላይ እንዲህ የተቆጣው። እኛ ኃጢአትን በምንሰራበት ጊዜ በተለይ እግዚአብሔር አታድርጉ የሚለው ነገር እየደፈርን በምናደርግበት ጊዜ ምን ያህል የእግዚአብሔር ክብር እንደሚጎለን እና የእግዚአብሔር ሞገስ የእግዚአብሔር ጸጋ ከኛ እንደሚለየን እኮ ማየት እንችላለን። በዚህ ምክንያት እግዚአብሔር ከእነሱ ተለየ። አሁን በመላክ በኩል ሊመራቸው ነው ማለት መላክ እያላት፣ ምክንያቱም ኃጢአት ስለሰሩ እግዚአብሔር በኃጢአት በፊት በተቀደሰ ሁኔታ በነበሩበት ጊዜ እግዚአብሔር ራሱ ፊት ለፊት ያናግራቸው ነበር። አሁን ግን እግዚአብሔር በዚህ ነገር ላይ ከባህሉ ጋር አይሄድም። እግዚአብሔር ከኃጢአት ጋር ሊስማማ አይችልም። ዛሬም የእስራኤል ልጆች ቃል ክዳናቸው፣ ጥንካሬያቸው፣ በረከታቸው፣ ክብራቸው ከእግዚአብሔር ጋር በቀና መንገድ ሲሄዱ እንደሆነ እግዚአብሔርን ሲያከብሩ በረከቱ ሁሉ ከነሱ ጋር እንደሚሆን፣ ነገር ግን ሲያጠፉ ያ ሁሉ ነገር ደግሞ ከነሱ እንደሚለይ፣ ዛሬም ደግሞ እኛ ከእስራኤል ልጆች አልበልጥም፣ ያውም እግዚአብሔር ፊት ለፊት በዚህ መልክ ካወጣው እንጂ ከዚህ ከቃል ኪዳኑ ሕዝብ አልበልጥም። ዛሬ ግን እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ በኩል ለዓለም ሕዝብ ቃል ኪዳን ገብቷል። እሱ ምንድን ነው? እናንተ እስከ ታዘዛችሁት ድረስ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው፣ የማያምን ተፈርዶበታል እንደተባለ፣ የሚያምንም ደግሞ በተቀደሰው በእምነት ስራውን በተግባር ማሳየት አለበት። ያዕቆብ እንደምለው ማለት አምናለሁ እያለ በተግባር እሱን መካድ እንደሌለብን ማለት ነው። በተግባር ያንን ካላሳየን እግዚአብሔር ሞገስና ክብር ከኛ ጋር አይደለም። እግዚአብሔር የምንናገረው ሳይሆን የምናደርገው ነው የሚያየው። እግዚአብሔር ገና ስናስብም ያውቃል። ለምሳሌ ቃየል አቤልን ገሎ በነበረበት በተሸሸገበት ቦታ እግዚአብሔር የተናገረውን እናስታውሳለን። አዳምና ሔዋን አትብሉ ከተባለው ዛፍ ከበሉ በኋላ የእግዚአብሔር ጸጋ እንደተገፈፈ ሲያውቁ በተሸሸጉበት ቦታ አዳም ሆይ ወዴት ነህ ብሎ ጠየቀ። የት እንዳለ ሰዓት ቀርቶ አይደለም። አዳም ሆይ ወዴት ነህ ብሎ ጠየቀ። እዚህም ላይ ደግሞ እግዚአብሔር እያወቀ ይጠይቃል። ያንን እያወቀ እኮ ነው፣ ስለማያውቅ አይደለም። ከእግዚአብሔር ምን የሚሰወር ነገር አለ? እንድንሸማቀቅ እንድናፍር፣ ከስራችን ደግሞ ተጸጽተን እንድንመለስ እግዚአብሔር በወደቅንበት ስፍራ ሄዶ ያናግረናል። ሳቅ አይደለም። እና እግዚአብሔር የምናደርገውን ያውቃል፣ ያደረግናትን ገና ስናስብም ያውቃል። ግን ያንን እንድናስብ እግዚአብሔር አይፈቅድም። ያንን እንዳናስብ ኃይልና ብርታት ጸጋ ከጎደለ እንድንጠይቅ እግዚአብሔር በቃሉ አስተምሮናል። ስንቸገር ኃጢአት ሲያስቸግረን ከኃጢአት ጋር ደምን እስከ ማፍሰስ ድረስ እንድንጋደል ከኃጢአት ጋር ገና ደምን እስከ ማፍሰስ አልተጋደላችሁም ና ይላል። ትግል አለ በዚህ ምድር ላይ ከሰይጣን ጋር ትግል፣ ከስጋችን ጋር ትግል፣ ከዓለም ጋር ትግል አለ። በትግሉ ግን አሸናፊዎች እኛ ነን። ኢየሱስ ክርስቶስ በመስቀል ሞት ሞቴ ደግሞ ድል አድርጎ በመነሳቱ ለሚያምኑት ሁሉ የእግዚአብሔር ጸጋ በስቷል። ቃሉ እንደሚናገረው ያንን ጸጋ ስንጠይቅ ይሰጠናል። ኃጢአት በደጃችን ሲያደባ በልባችን ሊገባ ፈቃዱን ሲዘረጋ እኛ ደግሞ እንድንቃወም ደግሞ በቃሉ ውስጥ ተናግሯል። ከኃጢአት ጋር ገና ደምን እስከ ማፍሰስ አልተጋደላችሁም እና ነው ምለው። ስለዚህ በዚህ ችግር ውስጥ ቢሆን የእግዚአብሔር ጸጋ እንድንጠይቅ እንጂ ደካማ ነን ብለን ዝም ብለን የሚመጣውን ሀሳብ ሁሉ አስተናግደን የእስራኤል ልጆች እንዳደረጉት ስሜታችን በተቀያየረ ቁጥር የምንፈልገውን እንድናደርግ አይደለም። በገላትያ ምዕራፍ 5 ላይ የምትወዱትን ልታደርጉ አትችሉምና ነው ብለው መንፈስ በስጋ ላይ ስጋ በመንፈስ ላይ ይቃወማል። እናንተ ግን የምትወዱትን ልታደርጉ አትችሉም። የስጋን ፈቃድ ከቶ አትፈጽሙ፣ ከሕግ በታች አይደላችሁምና ነው ብለው። ዛሬም ትግል አለ በሕይወታችን። የሚቃወም የክፉ ኃይል የሰይጣን መንፈስ አለ። ብዙ ነገሮችን አመቻችሁ የእግዚአብሔርን ፈቃድ እንድንተላለፍ ያመጣል። ስጋችንም ደግሞ ደካማ ነውና ብዙ እግዚአብሔር የማያስከብሩ ስሜቶች ይመጣል። የመጡትን ሁሉ እንድናስተናግድ አይደለም፣ እነዚህን እንድንቃወም ደግሞ ኃይል ሲያሰን የእግዚአብሔር የኢየሱስ ክርስቶስን ጸጋ እንድንጠይቅ ነው። ዛሬ በስሜታችን የሚጣፍጠ ሁሉ መልካም እየመሰለን ስንት የምንሰራው ኃጢአት አለ። ጽድቅና የእግዚአብሔር ፈቃድ ማለቸው የእግዚአብሔር ቃል መጣፍስ እንጂ ስሜታችን አይደለም። አንዳንድ ጊዜ ስሜት ራሱ እየጣፈተን የእግዚአብሔር ፈቃድ መስሎ ልናደርግ ይችላል። ልክ አሁን የእስራኤል ልጆች እኮ እነዚህ ስሩ እኮ ይሄ ነገር ደስ ብሏቸው እኮ ፍሬስት አረጉ፣ ደስታ አረጉ እኮ፣ ዘፈን አረጉ፣ ጨዋታ አረጉ። ቅድም እንዳነበብነው ማለት ነው እግዚአብሔርን ደግሞ የሚያገለግሉ ህዝቡ ቢሆኑ እኮ ማለት ነው እግዚአብሔርን በቃል አይደለም በኑሯችን ነው ማስከበር የምንችለው። በኑሮ ተግባራችንን ነው የሚያየው። ሙሴንም እንደዚሁ እግዚአብሔር ያከበረው እኮ ታማኝ ሆኖ እስከ መጨረሻ የእግዚአብሔርን ፈቃድና ሀሳብ በማድረጉ ስለጸና ነው እግዚአብሔር እንደዚህ ያከበረው። ዳዊትም የከበረው እኮ በዚህ ምክንያት ነው። ኤልያስም እኮ የከበረው የእግዚአብሔርን ሀሳብ በተግባር በማሳየቱ ነው። እርሱ በሰጠው ጸጋ ታላቁ የእግዚአብሔር ባሪያ ሙሴም ታላቁ የእግዚአብሔር ሰው እኮ የሚባለው በዚህ ምክንያት ነው። ዳዊትም እንደዚሁ ነው። ቅድም እንዳልኩ ታላቁ የአዲስ ክዳን አገልጋይ ጳውሎስም ወንጌልን ለማስፋፋት በይሁዴ ተወራርጄ እንደምል ሲናገር እንሰማል። አንድ ጊዜ በደማስቆ መንገድ ላይ የእግዚአብሔር መንፈስ ጌታ ኢየሱስ ክርስቶስ በመንፈሱ ተገናኝቶ ጌታ ኢየሱስ ከለወጠው በኋላ ወደ ኋላ አላለም። የእግዚአብሔርን ፈቃድ ለማድረግ ራሱን ሰጠ። ወንጌልን በምድር ዙሪያ ለማድረግ ማንንም ሳይፈራ በፍጹም ቅድስናና በጽድቅ ወንጌልን አስፋፋ። ዛሬ ይሄ አዲስ ክዳን የእግዚአብሔርን ቃል ዛሬ የምናገኘው ምስክርነት ማለት ነው። ዓለምን በዚህ ስራው ለዓለም የሚሆን ትልቅ ነገር አድርጎ የጌታ ኢየሱስን ፈቃድ አድርጎ ለዓለም ትልቅ ነገር አድርጎ የእርሱ ፈቃድ በማድረጉ እነዚህ ሰጥቶ ሄደ። እነዚህ ሰዎች ሁሉ ታላላቅ አገልጋዮች የሆኑት በተግባር የእግዚአብሔርን ፈቃድ ስላደረጉ ነው። በተግባር ስናደርግ ነው ማለት ነው። አገልጋዮችም ብንሆን ማለት ነው። እዚህ ላይ እንግዲህ ወደ አሮን በምንመለስበት ጊዜ አሮን በዚህ ነገር ደስተኛ ነው ማለት አንችልም። እሱ አብሮ ስንት ታምራትን ያየ ሰው ነው። ግን ሰዎቹ ሲያጠፉ እሱ መገሰጥ ነበረበት። ግን ዝም ብሎ እነሱ ያሉትን አደረገ። እንደ ሙሴ ቆራጥነትን እዚህ ላይ አናይ። አሁን እግዚአብሔር ሙሴን ለመሪነት ሲጠራው መጀመሪያም ሲጠራው እያንዳንዳቸውን ያቅ ነበር ማለት ነው። ሙሴ በአቋሙ የጸና የእግዚአብሔር አቋም ያለው የራሱ አቋም እግዚአብሔርን ለማስከበር የቆረጠ ሰው ነው። አሮን ግን እዚህ ጋር አሮንም እግዚአብሔርን የሚፈራና የእግዚአብሔርን ድንቅ ስራ ከሙሴ ጋር ሆኖ የሰራ ቢሆንም አቋም ላይ ችግር እንግዲህ እናያለን። መቆጣት ነበረበት። ዛሬም አሮን የሚመስሉ አገልጋዮች ብዙ ሞልቷል። እያሰፉ ዝም ብለው ሰዎች በሚያጠፉበት ጊዜ የሰዎችን ፍላጎት ለማሟላት እያሉ እሺ እያሉ እነሱ የሚፈልጉትን የሚያደርጉ አገልጋዮች አሉ። ይሄ አይደለም አስፈለገ የመሸረሻ አቋም እንደ ሙሴ ለጌታ ጽድቅ በመቅናት እና በመቆርቆር የሚደረግ የመጨረሻ አቋም የራሱን ህይወት እንኳን እስከማይፈልግ ድረስ የሚጸናበት አቋም። ለዚህ ነው ሙሴ መሪ ነው። እዚህ ላይ መሪ ማለት በማንኛውም ሁኔታ ነገሮች ሲበላሹ ዋጋ በመክፈል እውነትን የሚናገር ማለት ነው። የጠፋው ጠፋ የሚለው መልካም ሰው ደግሞ ህዝቡንም የሚያበረታታና ህዝቡን በበጎ መንገድ በርቱ በዚህ ቀጥሉ የሚል ማለት፣ ሲያጠፉ ደግሞ እስከ መጨረሻ የሚታገል ማለት ነው። የሙሴ አይነት መሪ እውነትም ሙሴ መሪ ነው። እግዚአብሔርም ይህን ስላወቀው እሱ እኔ አንደበተ ቆላፋ ነኝ ብሎ ቢከራከርም እግዚአብሔር ይህንን ውበት በውስጡ አይቶ ስለነበረ አቋሙንም የሚወጣውንም አቋም ያውቅ ስለነበረ እግዚአብሔር ምን አደረገ? እሱን መረጠው እስከ መጨረሻው። ኖ አይደለም፣ አንተ እኮ የምትለው አይደለም። አንደበትንም እኮ የፈጠርኩ እኔ ነኝ። አንተንም የፈጠርኩ የሰው ልጅ ሁሉ የፈጠርኩ እኔ አይደለሁም እንዳለ ማለት ነው። ምክንያቱም ይህን ውመት አይቷል። እዚህ ላይ እግዚአብሔር የሰው ልጅ ሲፈጥር አዳምና ሔዋንን ሲፈጥር እንደ በመልካችን እንደ ምሳሌያችን እንፍጠር እንዳለው እግዚአብሔር እንደ መልአክ የሚታዘዙ ሳይሆን የራሳቸው ፈቃድ ለመታዘዝም ላለመታዘዝም የራሱ ፈቃድ ያለው አድርጎ ነው የሰው ልጅ የፈጠረው። ያንን ህጉን ያንን የፈጠረበትን እንዲገዛ እንዲያስተዳድር ዓለምን እንዲያመዳጃት የፈጠረበትን በሌሎች በምድር ላይ ባሉት ነገሮች እንዲገዛ የፈጠረበት ይህን ነገር እግዚአብሔር አልሻል። ሲፈጥር ከመጀመሪያም ይህን ነው ያደረገው። አዳምም ሔዋንም በገነት ውስጥ ሲያስቀምጥ የሚበሉትን ዛፎችና መብላት የማይገባቸውን ሲነገር ፈቃዱን ለነሱ ነው የተወው። ይህንን አትብሉ ይህንን ብሉ ሲል ራሳቸው ከፈለጉ እኮ ማድረግ እንዲችሉ ማለት ነው። ወደው እንዲገዙለትና እንዲታዘዙ ነው። ይህ ከመጀመሪያ እግዚአብሔር የሰው ልጅ ሲፈጥር በሰው ልጅ ላይ ያስቀመጠው ነጻነት ነው። እንግዲህ ቃየል አቤልንም ሲገድል አሁን ከመግደሉም በፊት ሁለቱም መስዋዕት አቀረቡ። የቃየልን መስዋዕት አልተቀበለም እግዚአብሔር፣ የአቤልን ተቀበለ ይላል። በዚህ ጊዜ ቃየል በጣም ተቆጣ፣ የእግዚአብሔር የእርሱን መስዋዕት ስላልተቀበለ። ለምንድነው እግዚአብሔር መስዋዕትን የእርሱን መስዋዕት ያልተቀበለው? በልቡ ክፋት ነበረ። እግዚአብሔርን ለማክበር ባለው ዓላማ ላይሆን ይችላል። እግዚአብሔር ልቡን ያውቃል። ልብና ኩላሊት የሚመረምር አምላክ ስለሆነ እንግዲህ ይሄ የልብ ቅንነት ቀና መሆን አለመሆን ከጥንትም ጀምሮ የነበረ ነው። ምክንያቱም እግዚአብሔር የሰው ልጅ ወዶና ፈቅዶ እርሱ ለሱ እንዲገዛለት ነው። ወዶ ቀና መሆንን እንዲመርጥ፣ መልካም የሆነው እንዲመርጥ፣ ክፉን እንዲጠላ ማለት ነው። ካልፈለገ ግን ያንን ካላረገ ግን መቅሰፍቱ፣ ቁጣ፣ ፍርድ እንዳለው አሳይቶ ሰው ለፈቃዱ አሳልፎ ይሰጣል ማለት ነው፣ ለእሱ ፈቃድ። ምክንያቱም እንደዛ አድርጎ ፈጥሮታልና፣ ይህንን ነጻ ፈቃድ ያለው አድርጎ ነው የፈጠረው። አሁን እግዚአብሔር አቤልን ተቀበለው በልብ ቅንነት። ከዛ ጊዜ ጀምሮ እንግዲህ ያለው ችግር ነው። ዛሬም የሰው ልጅ ስናይ እግዚአብሔርን ከሚያምንም ከማምንም መካከል በቀና የቀና መንፈስ ያለው አለ፣ ቀናውን የሚመርጥ አለ፣ ቀናውን የማይመርጥ አለ። እግዚአብሔር አሁንም የሚቀበለው በቅንነት የሚያስቡትን ነው። ይህ ከጥንት ጀምሮ እግዚአብሔር የሰው ልጅ ሲፈጥር ያስቀመጠው ነገር ነው። ዳዊትም እግዚአብሔርን ፈቅዶና ወልዶ እኮ ስለተከተለው ነው። እንዲያውም ዳዊት የእግዚአብሔር ቤተ መቅደስ ከተሰራ በተሰራበት ጊዜ ለሕዝቡ ግብዣ ሲያቀር ከእናንተ በፈቃዱ ራሱ ለእግዚአብሔር የሚቀድስ ማን ነው ብሎ ነው የጠየቀው። እዚህም ላይ ዝም ብሎ በግዴታ በጫና ሳይሆን በጎ የሆነው ነገር ካወቀ በኋላ ያንን በጎ ነገር ለማድረግ የሚመርጠው ሰው እግዚአብሔር። ዳዊትም የዚህን አይነት ግብዣ ያደረግ ነበር። ብዙዎቹ በዚህ መንገድ ምላሽ ሲሰጡ የእግዚአብሔር ክብር በመካከላቸው ወረደ። ዛሬም በመንፈስ ቅዱስ ተለውጥን ከሚሉ ሰዎች እግዚአብሔርን እንወዳለን ከሚሉ መካከልም ቀና ያልሆኑ አሉ። ምክንያቱም ይህ ስጋ ከኛ ጋር አለ። አገልጋዮችም ሆነው ቀና ባለመሆን ልካውን አቤልና ቃየል፣ ቃየል በቅናት እኮ ነው ወንድሙን የገደለው። የእኔ ተቀባይነት አጣ ብሎ እንደውም ተናዶ ወንድሙን ገደለ። እግዚአብሔር ሲናገራቸው የበለጠ ጥፋትን የሚያመጡ በልብ ቅንነት ጌታን የማያገለግሉ ሰዎች በምድራችን በቤተ ክርስቲያን ሞልተዋል። እግዚአብሔር ግን የልብ ቅንነትን እጅግ ይፈልጋል። እግዚአብሔር ከእኛ አንዱ ትልቁ ነገር ተቀባይነትን እንድናገኝ የልብ ቅንነትን ይፈልጋል። ሙሴ በምድር ላይ ካሉ ሰዎች ሁሉ እጅግ በጣም ትሁት ነበር፣ ቅን ነበር። ትሁት ሆኑ ትሁታን የሆኑ ሰዎች ቅኖች ናቸው። ሲያጠፉም እግዚአብሔር ሲገስጽ አጠፋን ይላል ልጅ ዳዊት። ሌላው ደግሞ ቅንነት ከሌለ ክርክር ይገጥማል። ለአንተ እኮ ተቆርቁረልን የሚያምሩ በሬዎችን ሌሎችንም ሁሉ ነገር ለአንተ እኮ ማረኩ ይዤ ሊመጣው እንዳለ ጌታሁን። ከዛ በፊት የሚቀድመው የልብ ቅንነት ነው፣ እግዚአብሔርን በቅንነት ማምለክ። ዛሬ ራሱ አቤልና ቃየል ራሱ ሁለቱ እግዚአብሔር የእግዚአብሔር ዓላማ በእነሱ ላይ ያላቸው እግዚአብሔር ለዓላማው የፈጠራቸው ሰዎች ሆነው ሳሉ የተሰጣቸውን ፈቃድ ነጻነት እግዚአብሔር በአምሳሉ ሲፈጥር የሰጣቸው ነፃነት አንዱ ያለ አግባብ ይጠቀማል፣ ሌላው በአግባብ ይጠቀማል። በአግባብ የሚጠቀመው በቀና መንገድ የሚሄደው ነው። ያለ አግባብ የሚጠቀመው ቅንነት በጎደለው መንገድ ለራሱ ብቻ የሚያስበው እና ለሌላው በጎ ሲሆን የማይወደው ማለት ነው። ይህ ችግር ከዛ ጊዜ ጀምሮ ነበረ። በነሙሴም ጊዜ ነበረ። በህዝቡ መካከል እንደዚህ ቅንነት የጎደላቸው ሰዎች ነበሩ፣ ሌሎችን የሚያስቱ ማለት ነው። ዛሬም አለ። አረ ዛሬ ራሱ ከአገልጋዮች መካከል ራሱ ልክ ቃየል በቅናት የእሱ አገልግሎቱ ተቀባይነት ስላላገኘ መስዋዕቱ ተቀባይነት ስላላገኘ የመጨረሻ የደም ምሬት ይዞት ወንድሙን እንደገደለ፣ ዛሬ የአንዱን አገልጋይ አገልግሎት ጌታ ሲባርክ ሌላው ደግሞ ሊያጠፋ የሚሮጥ የቃየል አይነት መንፈስ ይዞ ማለት እዚህ ላይ መግደል ስንል ባለፈውም ትምህርት እንዳነሳ ነው የሰውየውን ስጋውን መግደል ብቻ አይደለም። በአሁኑ ጊዜ ስጋውን ብለን ህግ ይጠይቃል። ይህ ከዚህ ከአስርቱ ትእዛዛት የወጣው የዓለም ህግ ሁሉ ዘንድሮ በአሁኑ ዘመን በሰለጠነው ዓለም ሰው ሰውን ሲገል አይለቅም። ይህም ራሱ የእግዚአብሔር ፈቃድ ነው፣ ሰዎች በሰላም እንዲኖሩ ማለት ነው። ስለዚህ ቢገልም ወይም በስውር ለመግደል ነው የሚሞክረው፣ አለዚያ ግን በሌላ መንገድ ሊገለው ይሞክራል። ሞራሉን መግደል፣ አካሄዱን ማሰናከል፣ ነገሩን ማበላሸት፣ በቃ በቅናት፣ በትንኩል፣ በክፋት። ስለዚህ በዚህ መልክ መንፈስን ነፍስንም መጉዳት፣ ሞራልን መጉዳት ራሱ መግደል ነው። በዚህ መልክ ስንቱ አገልጋይ የስንቱን አገልጋይ ስራ እያበላሸ ነው ያለው። ነገር ሲበላሽ በቀና መንፈስ ተደጋግሞ በመፍታት ፋንታ አንዱ በሌላ ላይ ዘመቻ እያካሄደ ከስጋዊ ጥቅም ከምድራዊ ጥቅም ከሚገኘው ዝናና ክብር ጋር በማያያዝ ስንት ነገር እየሆነ ነው ያለው። ሙሴ ግን ከእንዲህ አይነት ነገር ሁሉ ነጻ ሰው ነው። ኤልያስ ያ ነገር የሚገዛው አልነበረም። ዳዊት የዛ አይነት ክብር የክብር ይሄ የዚህ አይነት የክህነት ጉድለት ወደ ጥፋት የሚያመጣው በሌላ መንገድ ዳዊት ድክመት ቢያሳይም በዳዊት ውስጥ ህይወት ውስጥ የልብ ቅንነት የምንመለከታል። እንግዲህ እነዚህ እንደ ጳውሎስ የመሳሰሉት በልብ ቅንነት ነው ወንጌልን ሲያስፋፉ የነበሩት እስከ ህይወታቸው ማለት ነው። ዛሬ ግን በእግዚአብሔር ቤት ውስጥ የሞራል መገዳደል ሞልቷል። አስነዋሪ ነው። እግዚአብሔር እጅግ እያዘነ ነው ያለው። የእስራኤል ልጆች አታድርጎ የተባሉትን በመጀመሪያ ደረጃ የተነገረው ህግ ለማንም አትስገዱ፣ ክብርን አትስጡ ያለው ጥሰው አሁን ከብርና ከወርቅ ለተሰራ ጥጃ አምላክ አድርገው ሲያመልኩ እግዚአብሔር የተቆጣውን ያህል በአሁኑ ዘመን ባለው ቅናትና ምቀኝነት፣ ተንኮልና ክፋት በተለይ በእግዚአብሔር ቤት ውስጥ ባለው እግዚአብሔር እጅግ በጣም ተቆጥቷል። የሚሰማ ጆሮ ያለው ይስማ። ከዚህ አካሄድ እንመለስ። እግዚአብሔርን በፍቅር እናገልግል። እርስ በርሳችን እንበረታታ እንጂ አንገዳደል። እርስ በርሳችን የእግዚአብሔርን ክብር በቅኔ አንዱ ለሌላው የሌሎች ወገኖቻችን ነገር ሲያምር አብረን ደስ ይበለን፣ አገልግሎታቸው ሲያምር ደስ ይበለን እንጂ ከኛ የእነሱ ነገር ስላማረ እነሱ ለማጥፋት በስውር በጎ ነገር የምናደርግ የመሰል እንዲህ አይነት ነገር አናል። እንዲህ አይነት ነገር እግዚአብሔር ይሄን ነገር በአሁኑ ዘመን ተጸይፎታል። እግዚአብሔር እጅግ በጣም ተቆጥቷል። በተለይ በቤቱ ውስጥ ያለ እኛ ይሄ ነገር ትልቅ ኃላፊነት እንዳለ ልናውቅ ይገባል። ሙሴ ግን የዚህ አይነት ሰው አልነበረም። ሙሴ ይህን ህዝብ እኮ ከምትደመስስ የኔን ስም ከጻፍከው መጽሐፍ ደምስስ እኮ ነው ያለው። እግዚአብሔር ግን ይህንን አላደረገው። ይልቅ እግዚአብሔር ምሕረትን አደረገ። ለያዕቆብ ለአብርሃም ለይስሐቅና ለያዕቆብ የነበረውን ቃል ኪዳኑን አሰበና እግዚአብሔር እንደገና የምሕረትን መንገድ ዘረጋላቸው። ይኸው ምዕራፍ 33 ዘጸአት ከቁጥር 12 ጀምሮ ያለው ነው። ሙሴም እግዚአብሔርን እነሆ አንተ ይህን ህዝብ አውጣ ትለኛለህ፣ ከእኔም ጋር የምትልካውን አላስታወቀኸኝም፣ አንተም በስሜ አውቀው ደግሞ በእኔ ፊት ሞገስን አገኘህ አልከኝ። አሁንም በፊቴ ሞገስን አግኝቼ እንደሆነ አውቅ ዘንድ በፊቴም ሞገስን አገኝ ዘንድ መንገድህን እባክህን አሳየኝ፣ ይህም ህዝብ እንደሆነ ተመልከት አለው። አሁንም ይህ ታላቅ የእግዚአብሔር ሰው እግዚአብሔርን ቀደም ብሎ በተነጋገሩት ቃል እያዘው ነው። እንደዚህ ብለኛል፣ እንደዚህ ብለኛል፣ እንደዚህ አድርግ እያለው ነው። እግዚአብሔርም ደግሞ የማይዋሽ አምላክ ስለሆነ ያንን ቃል አክብሮ ከቁጣው ተመልሶ እስራኤልን ልደመስስ ካለበት ሀሳቡ ሲመለስ እንመለከታለን። እግዚአብሔር የጻድቃንን ጸሎት እንደዚሁ ይመልሳል። እንደዚሁ የኤልያስንም ጸሎት እግዚአብሔር ሰምቶ ነበር፣ እናስታውሳለን። በስሜ አውቀው አንተ ድሮ መጀመሪያ ሲጠራ የነበረውን እያስታውሰው ነው። እግዚአብሔር ስለማያት አይደለም እኮ እየተነጋገሩ ነው፣ እንደ ጓደኛ ከእግዚአብሔር ጋር ሙሴና እግዚአብሔር። አንተም በስሜ አውቀህ ደግሞ በእኔ ፊት ሞገስን አገኘ አልከኝ። አሁንም በፊት ሞገስን አግኝቼ እንደሆነ አውቀ ዘንድ በፊት ሞገስን አገኝ ዘንድ መንገድህን እባክህን አሳየን፣ ይህም ህዝብ እንደሆነ ተመልከት አለው። አሁንም ህዝቡን እንዳጠፋ ያ በመጀመሪያ ከእርሱ ጋር በገባው ቃል ክዳን በጠር የጠራውን አጠራሩን እያስታወሰ እግዚአብሔር ለህዝቡ እንዲራራ እየጠየቀ ነው። እንዲህ አይነት መሪ ማለት ነው። እግዚአብሔርም እኔ ከአንተ ጋር እሄዳለሁ አሳርፍህም አለው አለው። አሁን እግዚአብሔር መለሰለት፣ አላልኩም አላለም፣ እኔ ከአንተ ጋር እሄዳለሁ አሳርፍህም አለው አለው። እርሱም አንተ ከእኔ ጋር ካልወጣ ከዚህ አታውጣን፣ አንተ ከእኛ ጋር ካልወጣ ከዚህ አታውጣን፣ በምድርም ፊት ካለው ህዝብ ሁሉ እኔና ህዝብ የተለየን እንሆን ዘንድ አንተ ከእኛ ጋር ካልወጣ እኔና ህዝብ ያንተ ህዝብ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። አሁንም ጠየቀው። ኃጢአት በመስራቱ የበፊተኛው ግንኙነት ስለተበላሸ ነው ያንን እንደገና መልሶ ለማግደስ እግዚአብሔርና ሙሴ እየተነጋገሩ እንዳሉ ነው ምናየው። ቁጥር 17 ላይ እግዚአብሔርም ሙሴ በፊቴ ሞገስ ስላገኘ በስሜም ስላወቀው ይህን ያልኸውን ነገር አደርጋለሁ አለው። አሁን ሞገስን ሰጥቻለሁ አግኝታል፣ ስለዚህ አደርጋለሁ አለው። እርሱም እባክህን ክብርህን አሳየኝ አለ። እግዚአብሔርም እኔ መልካምነትን ሁሉ በፊቴ አሳልፋለሁ፣ የእግዚአብሔርንም ስም በፊቴ አውጃለሁ፣ ይቅርም የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በአለቱ ላይ ትቆማለህ፣ ክብሬም ባለፈ ጊዜ በሰንጣቃው አለት አኖርሃለሁ አለው። እንግዲህ እዚህ ላይ እንደጠየቀው እግዚአብሔር እንደገና ክብሩን ያንን ጣዖትን በማምለካቸው ተቆጥቶ ክብሩን የመለሰውን እንደገና ደግሞ ማሳየት እየጀመረ ነው። ይሄም የሙሴ ቅንነት፣ የሙሴ ታማኝነት፣ የሙሴ ጽናት፣ የሙሴ ለእግዚአብሔር ክብር ከመቆም ጋር የተያዘ ነገር። ዛሬ እግዚአብሔር የሚያገለግሉ ሰዎች እንደ ሙሴ በጌታ ፊት ቅን መሆን አለባቸው። ሙሴ ሌላ ሀሳብ የለው፣ ሌላ ሞቲቭ የለው፣ ሌላ ድብቅ አጀንዳ የለው። አላማውና ሀሳቡ ሞቲቭ የሰማይና የምድር ጌታ እግዚአብሔርን በታማኝነት ማለት ነው። ዛሬ በዚህ ምድር ላይ ያለን አገልጋዮች የዚህን አይነት ሞቲቭ እግዚአብሔር እንዲሰጠን መጸለይ ይገባናል። በስውር አላማ እግዚአብሔርን የምናመልክ እየመሰል ሌላ የምናደርግ ካለን በዚህ አይነት ማየት ይገባናል። ከእግዚአብሔር ሞገስን ማግኘት የምንችለው በዚህ መልክ እንደ ሙሴ ስናገለግል። ደግሞም እኮ ሙሴም መልአክ አይደለም፣ እንደኛ ሲላ ለባሽ ነው። ሙሴ መታዘዝ እንደቻለ እኛ መታዘዝ እንችላለን። ዋናው ቁም ነገር ምንድን ነው? የልብ ቅንነት ነው። ቅንነትን ይዘን መቅረብ ነው። በቃ ቀና ልብ ይዘን መቅረብ ነው። ቀና ልብ ከሌለ እግዚአብሔር አምላክ ሆይ ልቤ ቀና አይደለም፣ ማልወደው ነገር ይዞ እየመጣ ነው ያለው፣ ማልፈልገው ነገር ወደ እኔ ውስጥ እየመጣ ነው ያለው፣ በውስጤ የሌሎችን ስራ ያለ መውደድ ነገር አለ፣ ለሌሎች ይሳካላቸው ልቤ አይወድም፣ ይሄ ደግሞ እንደ ቃሉ ትክክል አይደለም፣ እግዚአብሔር ሆይ ይህንን ክፉ ልብን ቀይርና በተፈወሰው በኢየሱስ ክርስቶስ ደም በታጠበው ድንጋይ ልብ፣ የማይለውጥ ልብ፣ የማይራራ ልብ፣ ስነገር የማይሰማ ልብ አውጥተን የሚራራ የስጋ ልብ ስታይል ይገባናል። እግዚአብሔር ያን ይሰጠናል፣ ይለውጣል ልባችን። ነፍሰ ገዳዮችን የሚቀይር አምላክ፣ ጨካኞችን፣ አራኖችን የሚቀይር የኢየሱስ ጸጋ ያደርገዋል። እሱ የማይቀይረው ኃጢአትና ችግር የለም። እኛ ግን ቀና ሆነን በፊቱ ስንቀርብ እንደ ሙሴ ስንሆን እግዚአብሔር ቀና ነገር ይዘን ስንመጣ ከቁጥጥናችን ውጭ የሆነ ነገር እንኳን ቢኖር እግዚአብሔር ያነሳል። ጳውሎስ ምንድን ነው የሚለው? አንዳንድ ጊዜ በውስጥ በእኔ ኃጢአትን አያለሁ፣ ማልወደውን አደርጋለሁ አለ። ቀና ነው፣ ማልወደውን አደርጋለሁ በእኔ ላይ፣ ይህም እኔ አይደለሁ በእኔ ላይ ያለው ኃጢአት ነው ነው። አንዳንድ ጊዜ እንዲህ አይነት ነገር ሲመጣ በግልጽ ለጌታ ስንናገር እግዚአብሔር ቀና ያልሆነው ነገር ከውስጣችን አስወግደው ቀና ነገር ሊያስቀምጥ ይችላል። ያለ በእግዚአብሔር መንፈስ ቀና ይኖራለን። ማንወደው ሳይሆን ምንወደው ልናደርጋል፣ ማንወደው እንቃወማለን። እኛ ግን በመጀመሪያ በስሜታችን ብጣፍጠንም ክፉ ነገር ከቃሉ ጋር የሚቃረን ነገር ሲመጣ እንቃወም። ጸጋን ማግኘት ከመቃወም ነው የሚጀምረው። ጸጋን ማግኘት የሚቻለው በመጀመሪያ ደረጃ እየጣፈጠን ደስ እያለን እንኳን መቃወም አለብን ማለት ነው። ያለ የእግዚአብሔር ጸጋ ቀላሉ ልብ ካለ ስንጠይቅ እግዚአብሔር እኛን ይቀይረናል። ይህን ነፍሰ ገዳዮችን፣ አራኞችን፣ የሰው ደም የሚጠጡትን ሁሉ የሚቀይር የኢየሱስ ጸጋ እነዛንም ለውጦ ደግሞ አገልጋይ የሚያደርግ ማለት ነው። ስለዚህ የእኛ ውሳኔ ግን እግዚአብሔር የሰጠን ፈቃድ በሰጠን ፈቃድ ያንን መጥራትና ለመጥራት የኛ ኃላፊነት ነው። ወደን ከተስማማን ዋጋውን እናገኛለን። ግን ያ ነገር በእኛ ላይ ሊሰለጥን ሲመጣ ደግሞ ተቃውመን ጌታ ወይ ወየው መጥፋት ነው ይሄ ነገር ችግር አለብኝ በመንፈሴ እርዳኝ ስንል የእግዚአብሔር መንፈስ ወደ እኛ ይመጣል። እኛ ማንችለው የእግዚአብሔር መንፈስ ይችላል። የጸጋ ዘመን የሚባለው እኮ ለዚህ ነው። መውደድና መቃወም ወይም አለመውደድና ያንን ክፉ ነገር መጥላትና መቃወም የኛ ኃላፊነት ነው። ጸጋን መስጠት የእግዚአብሔር ኃላፊነት። በስሜታችን አለንና ስሜታችን በተቀያየረ ቁጥር ሁሉ ብዙ ጊዜ ስሜታችን ቅዝቅዝ ይላል። ቢቀዘቅዝም የእግዚአብሔርን ቃል እናት ነው በዛ የእግዚአብሔር ቃል ሁል ጊዜ የሚቀዘቅዝና የሚሞቅ በየጊዜው ሙቀቱ የሚቀይርና የሚቀንስ ሳይሆን የእግዚአብሔር ቃል ራሱ በቃ እሱ ቋሚ የሆነ ትልቅ መለኪያ ነው። የእግዚአብሔርን ቃል በምናስበት ጊዜ የእግዚአብሔር መንፈስና ኃይል ከኛ ጋር የለ በመስለት ጊዜ አእምሮችን የእግዚአብሔር ቃል ማሰላሰል ይችላል። በዛ መሰረት በእግዚአብሔር ቃል ነገሮችን እንቃወማለን ማለት ነው። እንደዚህ ከሆነ እንደ ሙሴም እንዲህ አይነት ሰው ነው። ዳዊትም ሰው ነው፣ ስጋ ለባሽ ነው። ኤልያስም እንደኛ ስጋ ለባሽ ነው። ሌሎቹ ጴጥሮስም ዮሐንስም ጳውሎስም እንደኛ ስጋ ለባሽ ነው። ነገር ግን በጸጋ መንፈስ ኢየሱስን ቃል ከሰሙ በኋላ ሲታዘዙ መንፈስ በእነሱ በመንፈስ ተሞሉ፣ በእግዚአብሔር ጸጋ ተሞሉና ከዛ በኋላ እስከ መጨረሻ ጸንተው ቀሩ። አካሄዳቸው ሳይበላሽ አገልግሎታቸው ፈጸሙ። ጳውሎስም እንደምለው አገልግሎትን ፈጽም ያለው ነው የምለው። እኛ በቅንነት መንፈስ ለጌታ ልንገዛ ከወደድን የእኛ የስሜት መቀያየር፣ የአካባቢ የስሜት መቀያየር፣ የሁኔታዎች መቀያየር ለእግዚአብሔር መታዘዝን አለመታዘዝን አይቀያይረው። በመታዘዝ እስከ መጨረሻ መጥራት እንችላለን። እኛ ግን እንደዚህ ካደረግን እግዚአብሔር ጸጋውን ይሰጠናል። እግዚአብሔር ጸጋውን የሚሰጠው በቅንነት የሚጠይቁትን ነው። ነገር ግን ክፉ ነገር እየጣፈጠ ቅናት፣ ሌላ ክፉ ነገር የምንደግፍ ከሆነ ቅንነት የለንም ማለት ነው። ከዛ በኋላ በዛ እንደዛ እያደረግን እያተራመትን የእግዚአብሔር ሰዎች እንባላለን። ግን እያጠፋን በመጨረሻ ላይ እንደውም ወደ ፍርድ መቅረብ ይቻላል። ብዙዎቹ በስሜ አጋንንትን አላወጣንም ትንቢት አልተናገርንም ይሉኛል፣ እኔም አላውቃችሁም እላቸዋለሁ የሚለው ማለት ነው። አንዳንድ ጊዜ እንግዲህ ኢብን ትልቅ የእግዚአብሔር ነጋሽ ቦታ እያለ ባለመታዘዝ እንዲህ አይነት ነገር ይኖራል ማለት ነው። ቃሉ ደግሞ አይዋሽም። ስለዚህ ሙሴም እንደኛ ሰው ነበረ፣ በመታዘዝ በቅንነት እንደሱ በቅንነት እናገልግል። በቅንነት ኖሮ በቅንነት አገልግሎ የፈጣሪ ሰው በምድር ላይ የለም። ይኸው ነው በቃ። ለዚህም ነው የእግዚአብሔርን ሞገስ እነዚህ ሰዎች ያሸነፉት። እንግዲህ የዛሬውም አሁንም ባለፈው የገባሁትን ሀሳብን ቃልን አልጠበቅኩላችሁም። ምክንያቱም ይሄ ሀሳብ እንግዲህ እግዚአብሔር ይህንን ሀሳብ ሲያመጣ ምክንያት ይኖረዋል ብዬ አስባለሁ። አሁን ይህንን ትምህርት በተለይ እግዚአብሔር በጥንትም ዘመን ይሰራ ነበር የሚለውን ሀሳብ እያጠቃለልን እንዳለ ተናግረ ነበር። ያንን አሁን ይህንን ለማንሳት ሀሳብ አልነበረኝም፣ ግን እግዚአብሔር ይህን እንዲያመጣው ጊዜ ራሱ ምክንያት አለው እና በሚቀጥለው ትምህርታችን እንግዲህ ያን ቃል የገባሁትን ከአስራ አንደኛው ክፍል ትምህርት የቀረውን እሱን በሚቀጥለው ትምህርት አቀርባለሁ። እንግዲህ እግዚአብሔርን በዚህ መልክ እናገልግል፣ በታማኝነት እናገልግል። እግዚአብሔር ከኛ ጋር ይሆናል፣ እግዚአብሔር ይባርከናል። በቅንነት እናገልግል። ይሄ ቅንነት የሚለው ነገር እንግዲህ እግዚአብሔር እድሉን ከሰጠ በዚህ ሬስ ላይ ይሄ ትምህርት በምንማርበት ጊዜ ብዙ የሚነሱ ነጥቦች ይኖራሉ። ጌታን በቅንነት እናገልግል፣ እንደ ሙሴ እስከ መጨረሻው እንደዚሁ እናደርግ። ካወቅን በኋላ እግዚአብሔርን አንበድል፣ እያወቅ የራሳችን ምክንያት እየሰጠን ማለት ነው። እንዳንበድል ለእስራኤል ልጆች ማስተዋላችን እንዳይጎልብን ደግሞ እንጠቀቅ። በእያንዳንዱ ደቂቃ፣ በእያንዳንዱ ሰዓት፣ በየቀኑ ከእግዚአብሔር ጋር ነኝ ወይ ብለን ራሳችንን መፈተሽ ይገባናል። ይሄ የማይቻል ነገር አይደለም። ሙሴ ከቻለ እነዚህ ስጋ ለባሾ እነዚህ ትላልቅ ሰዎችም እንደኛ ስጋ ለባሾ ነው ከቻሉ እኛም እንችላለን። በአዲስ ኪዳንም ውስጥ ኤልያስም እንደኛ ሰው ነበረ፣ ግን ይህንን አደረገ ስለምን እኛም ስላል እንደነሱ ስጋ ለባሾች ሆን በቅንነት ጌታ ለመታዘዝ ከፈለግን በቅድስና ኑረን በቅድስና እድሜያችን መጨረስ እንችላለን። የእግዚአብሔር ዓላማ ፈጽመን መጨረስ እንችላለን። ለድካምና ለምናጥፈው ምንም ምክንያት አይኖርም። እግዚአብሔር ጸጋውን ሰጥቶናል። ጸጋውን መጠየቅ ነው እና እንችላለን። እነሱ የተለዩ ሰዎች አይደል? እንደኛ ስጋ ለባሾች ናቸው። እኛም እንችላለን ማለት ነው። በዚሁ መንገድ የቆመን እየመሰልን ጥሩ ነገር የሰራን እየመሰልን እንዳናበላሽ እየተጠነቀቅን ጌታን ማገልገላችንን እንቀጥል። ይህ እንደ እስራኤል ልጆች ደግሞ በድንገት ታላላቅ ነገሮችን በሕይወታችን አይተን በድንገት ደግሞ ተለውጠን ወደ ክፉ ስራ እንዳንመለስ ጥንቃቄ እናደርግ። ሁል ጊዜ ራሳችን በእግዚአብሔር ቃል እና በጸሎት በመንፈስ ቅዱስ ምክር እየፈተሽን ከስሜት መላወጥ ጋር ሳይሆን እየፈተሽን በጌታ ፊት መኖራችንን ሁል ጊዜ እንፈትሽ፣ እንጠቀቅ። እግዚአብሔር ይረዳናል። የዛሬ ትምህርታችንን ይህ እንግዲህ የዛሬ ትምህርታችን አስራ ስድስተኛው ነው። እናስታውሳለን፣ በጸሎት ይጠባል። እግዚአብሔር አምላካችን ሆይ አንተን እንዳንበድል ጠብቀን። ስሜታችን ሲቀያየር እግዚአብሔር ሆይ የማይሆነው ነገር ሲያምረን የማይገባ ነገር እግዚአብሔር ሆይ በልባችን ውስጥ ሊሞላ ሲፈልግ ከአንተ ፈቃድ ውጭ የሆነው ነገር እንድንቃወም እርዳን። የዘላለምን ፈቃድ በማድረግ እስከ መጨረሻ ጸናን እንድንሆን እርዳን። በምንም ጊዜ ቢሆን ከኃጢአት ጋር ከመስማማት ጠብቀን። እግዚአብሔር አምላክ ሆይ እንደ ሙሴ እንደ ኤልያስ እግዚአብሔር አምላክ ሆይ እንደነ ዳዊት እንደነ አብርሃም ያዕቆብ እግዚአብሔር ሆይ ለእስራኤል አንተን በመታዘዝ እንድንጸና እርዳን። የመጨረሻ ሞገስን እስክናገኝ ድረስ በየዕለቱ አንተን በማክበር እንድንጸና እርዳን። በክብር አስበን ከውድቀት ጠብቀን በማስተዋል እንድንመላለስ እርዳን። የአንተ ጸጋ ዕለት በዕለት እንድንጠይቅ እርዳን። ከመታለል ጠብቀን ፈቃድና ሳቢን እስከ መጨረሻ በማድረግ እንድንጸና እርዳን። ከቃና ካልሆነው ነገር እንድንል ከጤንነት ጋር እንድንሰማማ እርዳን። ጌታ ሆይ ከእኛ ጋር አሁን